እንግዲህ የዚህ በዮሐንስ ወንጌል ምዕራፍ 14 እስከ ምዕራፍ 16 ላይ በሱ ላይ ተመስርተን የመንፈስ ቅዱስን ትምህርት በተመለከተ በተወሰነ ደረጃ ትንሽ ዘርዘር ያሉ ውይይቶች በማድረግ ሪፍሌክት ያደረግን ያለንበት ጊዜ ነው። ዛሬ የመጨረሻ ክፍለ ጊዜ እናረጋውና በዚህ በመንፈስ ቅዱስ ነገር ምክንያቱም በጣም ሰፊ ነው ግን ትንሽ ታማራይ ዛርገን እንትን ለማድረግ እንሞክራለን። እንግዲህ ባለፉት ሁለት ሳምንታት የተወያየነው በመንፈስ ቅዱስን በተመለከተ በመጀመሪያው ሳምንት የነበረን ውይይት ትኩረት የመንፈስ ቅዱስ ማንነት ላይ ያተኮረ ነበር። መንፈስ ቅዱስ ማን ነው የሚለውን ለማየት ላይ ሞከርነው። ግን ደግሞ ባለፈው ሳምንት ያየነው ዋና ሐሳብ ደግሞ የመንፈስ ቅዱስ ሥራዎች ላይ በተመለከተ ተግባራቱ ምን ያደርጋል፣ በመጣ ጊዜ ምን ያደርጋል ሚለውን ለማነው ለማየት የሞከርነው። ያው ያለፈው ሳምንት ዋና ትኩረት በመጣ ጊዜ ሚለው ነው፣ በመጣ ጊዜ ይሄንን ያደርጋል የሚል ነው። እና ወንድማችን ሮቤል ያነሳልን መሰረታዊ ነገሮች ነበሩ፣ እነሱን ትንሽ ለማስፋት ሞክረናል። ትንሽ ከሱን ጀምርና ዛሬ ደግሞ የዛሬ ትኩረታችን እንዴት ነው መንፈስ ቅዱስን ምን ለማመደው ከኛ ምን ይጣበቃል ሚለውን በዚህ ዘመን ያለውን ከኛ የሚጣበቁት አንዳንድ ነገሮች ሳማራይዝ ለማድረግ እንሞክራለን። ግን ባለፈው ሳምንት ጀምረነው ግን ትንሽ ታናሰፋው የተሆነው አንድ ተግባር አለ ወንድማችን ሮቤል ያነሳው። ባለፈው ሳምንት አስተውስ እንደሆነ ሮቤል ያነሳነው ያነሳቸው ነገሮች በመሰረታዊ ሁኔታ አንደኛው ያው መንፈስ ቅዱስ ሲመጣ ቅዱስ መንፈስ ነው ይቀድሳል፣ ነኝ ባህሪያቱን አንስተናል። ግን ከባህሪያቱም ተጨማሪ ደግሞ ተግባራቱን በተመለከተ ይወቅሳል፣ ይመልሳል የሚለውን ለማየት ሞክረናል። ደን ያስተምራል የሚለውንም በስፋት እንደዚሁ አንስተናል። ወድናንተ ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ ወዳል ተገለጠላችሁ ነገር ወደዛ እውነት እንደመራችሁ ለማየት ሞክረናል። ሌላው ያነሳውና ትንሽ ምናልባት ዛሬ እንድናሰፋው ማሰበው ነገር መንፈስ ቅዱስ በመጣ ጊዜ ደግሞ እኔን ያከብረኛል ምን ማለት ነው የሚለውን ትንሽ ብናሰፋው በጣም ጥሩ ይመስለኛል። በዝርዝር ማለት ነውና ለዘመናችን ማስፈልጋጊ ስለሆነ እርሱ ያከብረኛል ነው ያለው። ስለዚህ መንፈስ ቅዱስ አንዱ ተግባር ወልድን ማክበር ነው። ምራፍ 15ም ላይ አለ። ኢንፋክት ምራፍ 15 ሲያልቅ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። ስለዚህ ስለ ኢየሱስ ይመሰክራል፣ ኢየሱስን ያጎላል ማለት ነው። በእኛ ውስጥ ሆኖ መንፈስ ቅዱስ ሲሰራ ስለ ኢየሱስ ይመሰክራል፣ ኢየሱስን ከፍ ያረጋል ማለት ነው። ይሄ አንስተዋል አንተም ግን ትንሽ በስፋት ብናየው በጣም ጥሩ ነው። የመንፈስ ቅዱስ ዋና ተግባር ይሄ ነው የሚል ነው። ይሄ ከአጠቃላይ የመጽሐፍ ቅዱስ ዓላማ ጋራም የተያያዘ ነው። እንደው በጣም እንዳናሰፋውም በመጠንቀቅ ነው እንጂ የመጽሐፍ ቅዱስ አልቲሜት ዓላማ መጽሐፍ ቅዱስ የሚያስተምረን ሰው የተፈጠረውም የሚኖረውም የዳነውም እግዚአብሔርን ለማክበር ነው። በቃ ይሄ ነው። ይሄ ምንም እግዚአብሔር በፍጥረት ውስጥ ያሳየን ነገር ይሄ ነው። ፍጥረትን የሰራው እሱን ሊያከብር በሚችል ልክ ነው እንጂ እኛን ሊጠቅም በሚችል ልክ አይደለም። እኛን ሊጠቅም በሚችል ልክ ቢሆን ትንሽ የምንጠቀምባት ነገር ከፈጠረልን ይበቃ ነበር። ዋና አለመሆናችንን የምናውቀው እግዚአብሔር ዓለማትንና ሰማዩን ምድሩን ይሄ የሚታየውን የማይታየውን ሲፈጥር እሱን እንዲያከብር ነው እግዚአብሔር የፈጠረው። ዋናው እግዚአብሔር ነው። ለክብሩ ነው ደግሞ የሰውን ልጅ የፈጠረው። በአምሳሉ የፈጠረንም ለሱ ነው። ክብር ሪፍሌክት እንድናደርግ ነው። ኢንፋክት የሰው ልጅ እኮ ከዚህ ዓላማ ሲወጣ ነው ዘፍጥረት 3 ላይ የወደቀው። እግዚአብሔርን ከማክበር ትቶ ራሱን ወደ ማክበር ስቲል ሞክረው እኔም ወደሚል ሲመጣ እኮ ነው እግዚአብሔር እንዲያከብር ተጠርቶ ሳለ ቃሉን ባለመታዘዝ ሊወድቅ የቻለው ማለት ነው። በኋላ የምናያቸው በፍጥረትም እሱ ነው፣ በመዳንም ህይወት ውስጥ ሪሊሱ ነው። እግዚአብሔር በመጀመሪያም ሲፈጥር ድጋሜም ሲፈጥር በሪክሪኤሽንም ጊዜ አሁን ኤፌሶን 1ን ስናነብ ለክብሩ ምስጋና ይሆናል ነው። የእኛ መዳን ራሱ የእኛ መዳን ራሱ ለክብሩ ምስጋና ይሆናል ነው። ይሄም ለክብሩ ይሆናል ነው። ዓለም ሳይፈጠር በፊት ቅዱሳና ነውር የሌለ እንድንሆን አደረገ፣ በክርስቶስ ልጆቹ አረገን፣ የኃጢአትን ስርየት አገኘን፣ በደሞ የተደረገ ቤዛነታችንን አገኘን፣ ርስትን ተቀበለን፣ የርስታችን መያዣ የሆነውን መንፈስ ቅዱስ ተቀበለን ይሆንና ይለና በመንፈስ ቅዱስ ማተም ታተመ። ይሄም ለክብሩ ምስጋና ነው። እኛም ለክብሩ ምስጋና ነው እንዘንድ ነው ራሱ እና የመንፈስ ቅዱስ የመጣው ይሄንን ትልቅ ዓላማ ተግባራዊ ለማድረግ ነው። ያ ትልቅ ዓላማም እግዚአብሔር ማክበር ክርስቶስን ወልድን ለማክበር ነው የመጣው። እና ይሄን ከጸጋ ስጦታዎች አንጻር ትንሽ ሰፋ አድርጌ ለማንሳት ስለፈለኩ ነው። አንተም ልትጨምርበት ትችላለህ ሮቢ። ግን አሁን ስለ ጸጋ ስጦታዎች ስለ ካሪዝማቲክ ጊፍትስ ምንላቸው በአንደኛ ቆሮንቶስ ምዕራፍ 12 እስከ ምዕራፍ 14 ላይ ቅዱስ ጳውሎስ ያስተምር ገና ሲጀምር እንኳን የሚጀምረው እኔ እንደማስበው ለመተርጎም ትንሽ የሚያዳግት ቢመስልም መልእክቱን ለመረዳት ግን ከባድ አይደለም። መንፈስ አሁን ድሮ የሚለማመዱት ጣዖታትን ሲያመልኩ የሚለማመዱት ልምምድ ዝም ብሎ ልምምድ ነው፣ የማይመልሱ ምንም የማያረጉ ነው። ግን አሁን የሚለማመዱትን ልምምድ እንደ ድሮ እንዳያዩት ዝም ብሎ ኤክስታቲክ የሆነ ስሜታዊ የሆነ ነገር አድርገው በመመለስ ብቻ የድሮ ጣዖቶቻቸው ፊት ደንሰውም ጨፍረውም አድርገውም ይመለሳሉ። ምንም እሱ ስለሆነ ዓላማው የማይመልሱ ናቸው፣ የማይሰሙና የማይመልሱ ስለሆኑ ማለት ነው። እንደዛ እንዳይመስላቸው የአሁኑ ስጦታቸው አይ ቲንክ ደንበኛ የሆነውን ሊትመስ ቴስቱን ሲናገር የመንፈስ ቅዱስን ነገር ቁጥር 3 ላይ ምዕራፍ 12 ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ ኢየሱስን ዝቅ አያረግም፣ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳ እንዳይችል አስታውቃቸዋለሁ ብሎ በጸጋ ስጦታ ኮንቴክስት የተጻፈበት ምክንያት በዚህ አውድ የተጻፈበት ምክንያት የመንፈስ ቅዱስ አንዱ አገልግሎት ኢየሱስ ጌታ ነው ነው የኢየሱስን ጌትነት ማጉላት ማንነቱን አጉልቶ ማሳየት ነው። መንፈስ ቅዱስ ሲኖር ኢየሱስን ዝቅ አያረግም የተረገመ ይሁን የሚለው፣ መንፈስ ቅዱስ ሲኖር ይልቅስ ኢየሱስ ክርስቶስን ጌትነቱን ከፍ ያደርጋል። ይሄው መንፈስ እንግዲህ ልዩ ልዩ ስጦታዎችን ሰጥቷል ይላል። ከዛ ቀጥሎ ልዩ ልዩ የጸጋ ስጦታዎችን ሰጥቷል። ዝርዝራቸው ብዙ ነው፣ ልናያቸው እንችላለን። ሰፊ ነው። አሰራር ልዩ ልዩ ነው። ያ መንፈስ አንድ ነው። ያ መንፈስ እያካፈለ የሚሰጠው ጥበብን መናገር፣ እውቀትን መናገር በዚያው መንፈስ ይሰጠዋል። ይሄ ልሳን፣ በልሳን የተነገረውን መተርጎም፣ የመፈወስ ስጦታዎች፣ ታምራትን ማድረግ፣ መናፍስትን መለየት፣ እንደዚህ የመሳሰሉ ስጦታዎች ኤግዞስቲቭ ሊስት አይመስለኝም። ልዩ ልዩ ስጦታዎች ይሰጣል ለአካሉ። ከዛ ምዕራፍ 13 የፍቅር ምዕራፍ ነው። እሱም ከጸጋ ስጦታዎች ጋር የተያዘ ነው። ግን ምዕራፍ 14 ላይ ስንመጣ እነኚህን ምዕራፍ 12 ላይ የተሰጡ ልዩ ልዩ ካሪዝማዊ ስጦታዎችን በጉባኤ ውስጥ በቆሮንቶስ ጉባኤ ውስጥ አሁን በእኛም ጉባኤ ውስጥ እንዴት ነው የምንጠቀምባቸው ነው። የምዕራፍ 14 ዋና ትኩረት በምትሰባሰቡበት ጊዜ ነው። እነኚህን የጸጋ ስጦታዎች የመንፈስ ቅዱስ የጸጋ ስጦታዎች የተቀበሉ አማኞች በሚሰባሰቡበት ጊዜ የሚሆኑትን ነው የሚያሳየው።
12 ላይ የተቀበሉ እዚህ ጋር ደግሞ አጠቃቀሙ ነው ማለት ነው።
በጉባኤ ውስጥ እንዴት ይጠቀሙ ነው እና ዝርዝር ትምህርቶች አሉት። አሁንም ዛሬ ከኛ ጋር አሁን ዛሬ ከምናየው ጋር ለትድ ያልሆኑ ግን ሰው እንደው በስፋት ሊያቸው የሚገባ አንዱ ግን እኔ እንደው መርሳት የሌለብን ነገር ጉባኤያቸውን የሚቃኘው ጳውሎስ በጀመረበት ነው የጀመረው። በኢየሱስ ጌትነት አይደል የሚጀምረው? ሲጨርስም ጉባኤያቸውን የሚቃኘው በኢየሱስ ጌትነት በእግዚአብሔር መክበር ነው። ምን ይላል? ቁጥር 20 እስከ 25 ያለውን እንድናነባው አስባለሁ። ቁጥር 20 እስከ 25 ላይ ወንድሞች ሆይ በአእምሮ ሕፃናት አትሁኑ፣ ለክፋት ነገር ሕፃናት ሁኑ እንጂ ይህም ከመንፈስ ቅዱስ አንጻር አንስተነዋል ከዚህ ፊት ሕፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ እነግራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም ይልና እንግዲህ ማኅበር ሁሉ አብረው ቢሰበሰቡ ይላል። ይሄ ነው የፈለግኩት ቃል። እንግዲህ ማኅበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉም ወይ ይላል። ዝም ብለው በልሳን ሲናገሩ ቢሰሟቸው አብደዋል እንዲሉ እናረጋቸዋለን ማለት ነው ጉባኤው። እና ስለዚህ የመጣ ሰው ሰምቶ አብደዋል ብሎ ይሄዳል። ወይም ደግሞ ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሚገባ ቋንቋ ቢናገሩ ማለት ነው ትንቢት ልሳንም ከተነገረ ቢተረጎም በሁሉ ይወቀሳል፣ በሁሉም ይመረመራል፣ በልቡም የተሰወረ ይገለጥና እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል ይላል። ወይ አብደዋል ብሎ ይሄዳል፣ ወይ ለእግዚአብሔር ሰግዶ እግዚአብሔርን ያከብራል። አሁን ጳውሎስ ኢንካሬጅ የሚያደርጋቸው ግን ልሳን እንዲተረጎም ስለሆነ በትንቢት ኮንቴክስት ስለሆነ ፕሊስ ይሄ ሰው እግዚአብሔርን አክብሮ ይሄድ ነው። የጸጋ ስጦታ የተሰጠው ሰው ወድቆ ለእግዚአብሔር እንዲሰግድ፣ ሰው ወድቆ እግዚአብሔር እንዲያከብር፣ እግዚአብሔር በዚህ በመካከላቸው አለ ብሎ እግዚአብሔርን ወድቆ ሰግዶ እንዲያከብር ነው። ስለዚህ እኔን ያከብረኛል የሚለው በጣም ወሳኝ ነው። ለኢየሱስ ጌትነት ለእግዚአብሔር መክበር ነው የጸጋ ስጦታዎች የተሰጡት፣ ነው መንፈስ ቅዱስ የመጣው። ይሄ በዚህ ዘመን ለምንኖር አገልጋዮችና ጠቅላላ ማህበረ መመናን ሁሉ አስፈላጊ ትምህርት ነው። መንፈስ ቅዱስ በመንፈስ ቅዱስ በማገልገላችን ምክንያት የእኛን ክብር በተመለከተ ትንሽ ልናገር እዚህ ላይ። እኛ ኦልሬዲ እግዚአብሔር ያከበረንን በመንፈስ ቅዱስ አገለገለን አላገለገለን አከበረን እንጂ እግዚአብሔር በጣም ሙታን ነበርን፣ ህይወት ሰጠን። ከዚህ በላይ ክብር ምን አለ? ኃጢአተኞች ነበር፣ ጽድቁን አለበሰን። ከዚህ በላይ ክብር ምን አለ? የዘላለም ህይወት አገኘን። ከዚህ በላይ ክብር አገልጋዮቹ አረገን። ከዚህ በላይ ክብር ምን አለ? እኛ እኮ ኦልሬዲ አሁን ከከበርነው በላይ ክብር ለማግኘት መከራ እየበላን ነው እንጂ ወደፊት እኮ ስንገለጥ ራሱ ምን እግዚአብሔር በጣም አክብሮናል እንጂ። ግን እኛ የከበረን ልጆቹ ግን ስናገለግል እኛን ለማክበር ሲሆን ግን ደስ አይልም። መንፈስ ቅዱስ የመጣው እኛን በጉባኤ መሀል ለማክበር አይደለም። መንፈስ ቅዱስ የመጣው ምን አይነት አስደናቂ ሰው ነው ሊያስብለኝ አይደለም። መንፈስ ቅዱስ የመጣው ምን አይነት አስደናቂ አምላክ ነው ያለኝ። ኢንፋክት መንፈስ ቅዱስ መኖሩን በአንድ ጉባኤ ውስጥ የሚለካው ኢየሱስ ምን አይነት አስደናቂ ጌታ ነው በሚል አየር ነው የሚሞላው ጉባኤው። ምን አይነት አስደናቂ አምላክ ነው በሚል አየር ነው የሚሞላው ጉባኤ እንጂ ጉባኤ ምን አይነት አስደናቂ ሰውዬ ነው ካለ በዚህ አየር ብቻ ተሞልተን ከሄድን እኛም አስደናቂነታችን ነገር ይሄ የመንፈስ ቅዱስ አገልግሎት አለ። መንፈስ ቅዱስ ሰውን የሚያከብረው በሌላ መንገድ ነው። በጉባኤ ስንገናኝ በእኛ ህይወት ውስጥ የተሰጠበት ምክንያት ግን ልጁን ከፍ ለማድረግ እግዚአብሔር እኮ ትልቁ ጥማት ይሄ ነው። አሁን ልጁን ከፍ አድርጎ የምወደው ልጄ ይሄ ነው እያለ እኮ ነው ያሳየው። አብም የምወደው ልጄ ይሄ ነው እያለ ነው ያሳየው። መንፈስ ቅዱስ የሚመጣው ይህንን የተወደደ ልጅ ለማሳየት ነው። ክርስቶስን ከፍ ለማድረግ ነው። ጌትነቱን ከፍ ለማድረግ ነው። እና ይሄን እንደው ኤምፋሳይዝ ሳናረገው እንዳናልፍ በሚል ነው። በዮሐንስ ወንጌል ምዕራፍ 16 መሰረት መንፈስ ቅዱስ የመጣው እግዚአብሔርን ለማጉላት ኢየሱስን ለማሳየት ነው የሚለውን ለማሳየት።
አንዱም የጠላት የሰይጣን ውጊያ መቼስ በውጊያ ውስጥ ያለ ነው። መጋደላችን ይላል ኤፌሶ ምዕራፍ 6 ላይ ሲናገር መጋደላችን ከስጋና ከደም ጋር አይደለም ብሎ ይናገራልና በዛ ቦታ ላይ አንዱ ተጋድሏችን ሊሆን የሚገባው ይህንን ልብ የመጠበቅ ይመስለኛል። ኢንቴንሽናችን እንዳይቀየር ከእግዚአብሔር ክብር ወስደን ወደ እኛ ክብር ሀሳባችን ተወስዶ ወደ እኛ ክብር እንዳንዞር ማለት ነው። እና ኤፌሶ ምዕራፍ ስድስትንም ጭምር ስንመለከተው በዛ ቦታ ላይ አንደኛ ደረጃ እዛ ቦታ ላይ ሲያወራ ራሱ ሰይጣኖች ሽንገላ ብሎ ነው የሚናገረው። ትቃወሙ ዘንድ እንችሉ ያውላ ውጊያ በሰማይ ላይ ያለው ስልጣናት ኃይላት ብሎ ይናገርና ምንድን ነው የውጊያው ኮር ብለን ስንል መሸንገል እንዳይኖር ነው። ከዛ በኋላ ደግሞ የሚናገራቸው የጦር እቃዎች አሉ በዛ ቦታ ላይ እና የጦር እቃዎቹን ደግሞ ሲናገር ደግሞ ብንመለከታቸው ምናልባት ከአንዱ በስተቀረ ሰይፍ ብሎ ከሚናገረው በስተቀረ በሙሉ መከላከያ ናቸው። ሰይፍም ራሱ የማይሰራው መከላከል ነው። ራሳቸውን ይከላከሉበታል፣ ደግሞ ማታክ ያደርጉበታል፣ ይወጉበታል። ግን ራስን መከላከል ነው። ራስ ቁር ብሎ ይናገራል፣ የሚከላከል ነው። ጽሮር ብሎ ይናገራል፣ መከላከል ነው። የእምነት ጋሻ ብሎ ይናገራል፣ መከላከል ነው ስራው። አንዱ ራሳችን የምንከላከለው ይሄ ይመስለኛል። በተለይም ለክርስቲያንም እንደ አገልጋይም ደግሞ ስንመለከተው ማለት ነው። እሱ እግዚአብሔር እንደሚያገለግል ምናልባትም የመንፈስ ቅዱስ የተለያዩ ስጦታዎች አሉ። ማስተማርም ከመንፈስ ቅዱስ ነው የሚመጣው፣ መፈወስም ከመንፈስ ቅዱስ ነው የሚመጣው። የእውቀት ቃል፣ የጥበብ ቃል እያለ እንግዲህ ይዘረዝራቸዋል። በእነዚህ በየትኛውም አገልግሎት የሚያገለግል ሰው ከዚህ እዚህ መጨረሻ ላይ አሁን የገለጽክበት መንገድ በጣም ደስ የሚል ነው። እሱ ሲጀምርም ክርስቶስን ጌትነት ነው እሱ የሚያሳየው፣ ሲጨርስም ለእግዚአብሔር ሰግዶ ነው ሰውየው የሚጨርሰው። በቃ ክርስቶስ ጌታ ነው። ስጦታዎቹን መጡ። የስጦታዎቹ መጨረሻ ላይ አላማቸው ሰዎች ሁሉ ለእግዚአብሔር እንዲሰግዱና ለእሱ ጌትነት እንዲገዙ ነው፣ እሱን እንዲያደንቁት ነው። እቺ ግን እኛ የምናገለግልባት ልብን እግዚአብሔር ሁልጊዜ ይፈልጋታል። እሷ ተቀየራ፣ ከጀርባ ኢንቴንሽኗ ተቀየራ። ሌላ እንዳትሆን ራሳችንን መጠበቅ ያለብን ይመስለኛል። ስጦታውም ኑሯችንም እኛነታችን ቤተክርስቲያንም ራሱ እኮ የክርስቶስን መልክ እንድታንጸባርቅ ነው እሱ የተጠራችው። እሱ በእኛ እንዲታይብን ነው፣ በአንድነትም ሆነ ማለት ነው። ያ ልብ እንዳይጠፋብን ራሳችንን መጠበቅ አለብን፣ ሰይጣን ሸንግሎ እንዳይጥለን ማለት ነው። እሱ
በተለይ አገልጋዮች በልዩ ልዩ እግዚአብሔር በሰጠን ጸጋዎች ነው የምናገለግል። አዲስ ኪዳን አገልግሎት የጸጋ አገልግሎት ነው። በጸጋ ላይ ጸጋ ተሰጠን ነው የሚለው። የተሰጡን ስጦታዎችም የጸጋ ስጦታዎች ነው የሚባሉት። ምንድን ነው? በቃ እግዚአብሔር ለማይገባን ሰዎች የሰጣቸው ስጦታዎች ናቸው። እና በማስተማር ይሁን በመጋቢነት ይሁን በነቢይነት ይሁን በልዩ ልዩ ስጦታዎች የምናገለግል አገልጋዮች አገልግሎት በጣም አታላይ ነው። በህይወቴም እንደማየው በጣም አታላይ ነው። በጉባኤ መካከል ስለሆነ የምንታየው ሰውም ስለሚያይን በመናገለግልባቸው ግዚያት ምናገኛቸው አድናቆቶችና የሰው አክብሮቶችና ፍቅር ስላለ ሙሉ ለሙሉ ወስደን ልባችንን ከፍ ካረግናት እንነስታለን። ሁሉ ግዜ ራስን መግዛት የሚመጣው እዚህ ላይ ነው። ራስን መግዛት ክብርን እንደ መስተዋት ያብለጨለጨን አርሚለው ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 16 ላይ እኮ የጌታን ክብር እንደ መስተዋት ያብለጨለጨን ያንጸባረቅ ነው ከክብር ወደ ክብር እንለወጣለን። መስተዋት እንዴት ነው የሚያንጸባርቀው ካልን መስተዋት እኮ ብርሃንን ወደ ራሱ ባለመውሰድ ነው ሪፍሌክት የሚያረገው። የሚለቀቅለትን ብርሃን አብዞርብ አረግ የሚለቀቅለትን ብርሃን ሙሉ ውስድ አረገው ስከሆነ በቃ ጨለማ ነው የሚሆነው ዓለምም ተስፋ የላት። እና መስተዋቱ ምንድነው ስራው ከተባለ የሚመጣለትን ብርሃን በሙሉ በቃ ሪፍሌክት አድርጎ ያሳይበታል፣ የክርስቶስን ኢሜጅ ያሳይበታል። እናኛ ክብር አንጸባራቂዎች ነን እንጂ ክብር ወሳጆች አይደለን፣ ልንሆንም አይገባም። የተጠራ ነው ክብርን ለማንጸባረቅ የኢየሱስን ክብር ለማሳየት ነውና፣ ግን ሳናቀውና ሳናስበው መድረክ ላይ ስናስተምር እንደኔ አስተማሪዎች ከሆነን ወይ ትንቢትን ስንናገር ወይ በልዩ ልዩ አመራሩ ስንሳተፍ ያንን ክብር ለራስ የማረግ ፈተና ሁሉ ጊዜ እንዳለ አውቀን ለራስ እለት እለት መሞት አለብን። ካልሞተች አላለ ያለው ጌታ ኢየሱስ እንደ ቅንጣት እንኳን ራሷ ካልሞተች እኮ ብዙ ፍሬ ልታፈራ አትችልም። አገልጋይም ካልሞተ በራሱ እግዚአብሔር ማስከበር አይችልም። እና መጠቀቅ አለብን። ጸጋ ስጦታን ወስደን ለራሳችን ጥቅም መንፈስ፣ ጸጋ ስጦታን ወስደን ለራሳችን ገንዘብ ማግኛ፣ ጸጋ ስጦታን ወስደን ለራሳችን ክብር መክበሪያ፣ ጸጋ ስጦታን ወስደን ለራሳችን ከፍ መደረግ። አሁን እኮ በጸጋ የሚያገለግሉ ሰዎችና ለሚጠሩበት ሹመት ሁሉ የሚታገሉ ሰዎች የሚያስቁኝ እዚህ ላይ ነው። ምን ማለት በምንስ ብንጠራ ባንጠራስ በምንስ ባንጠራስ እና እንዲሁ የእውነት በቃ እኔ እንትን ካልተባልኩ ከላይ ካልተባልኩ በስሜ ላይ እንትን ካልተጨመረ ይሄ እኮ የመንፈስ ቅዱስ አይደለም። መንፈስ ቅዱስ ሲኖር እንዲያውም እነኝን ሁሉ ረስተን ኢየሱስ እንድናከብር ያደርጋል። ሐዋርያ ሥራ አሁን በኢየሱስ የተሞላ የሆነው እኮ ይሄ ነው። ወርዶ ኢየሱስን ሰበከላቸው እኮ ነው የሚለው መጽሐፍ ቅዱስ። ራሱን አሳያቸው አይልም እኮ ፊልጶስን። ወርዶ ኢየሱስን ሰበከላቸው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይሄ እኮ ነው በቃ የተሰቀለውን ክርስቶስ ክርስቶስን ማሳየት ነው። ያከብረኛል የሚለው በዮሐንስ 16 ላይ ይሄንንም እንደሚያካትት እንድናውቅ ነው። ሰዓታችን እየሄደ ስለሆነ አይ ቲንክ ትንሽ በአማኞች ህይወት ውስጥ ስለሆነ ትልቁ እንትናችን ትንሽ ደግሞ ትንሽ አንዳንድ ነገሮችን ብትነግረን ስለ አማኞች በመንፈስ ቅዱስ ሪሊ መንፈስ ቅዱስን ለመለማመድ እግዚአብሔር እንደሚወደው ለመለማመድ ከኛ ደግሞ ሪሊ ምን ይጠበቃል እንዴት እንኖር እንግዲህ የሚለውን በሱ አይ ቲንክ ኮንክሉድ ብናደርግ ጥሩ ይመስለኛል።
አንዱ በዚህ ውስጥ በጣም ላነሳው የምፈልገው ነገር መንፈስ ቅዱስን መጽሐፍ ቅዱስ ከመጠማት ጋር አገናኝቶታል። ምናልባትም ዮሐንስ ወንጌል ምዕራፍ 7 ላይ የተናገረው ክፍል ላይ ብንሄድ ጌታ ኢየሱስ በዛ ቦታ ላይ ያመላከተው ነገር ማንም የተጠማ ቢኖር ያንንም ክፍል ራሱ ተምረነው ነበረ በሰፊው በፊት ላይ አንተስተምረን ነበረ እና ስለ መንፈስ ቅዱስ ነው መጨረሻ የተናገረው ብሎ ነው ስም ይናገረው እና ማንም የተጠማ ቢኖር ይምጣና ይጠጣ ብሎ ይናገራል እዛ ቦታ ላይ። ከዛ በኋላ ምን ይላል? ከዛም ይሄንን የተናገረው ስለሚሰጣቸው መንፈስ ቅዱስ ነው ይልና ከዛም መገናኘት ክርስቶስ ስላልከበረ መንፈስ አልወረደም ነበር ብሎ ይናገራል። ግን እዛ ውስጥ ግን የተቀመጠችው ግን ሪኳየርመንት ምንድናት? መጠማት የምትባለው ነገር፣ መራብ የምትባለው ነገር በጣም ቁልፍ ሆና ተቀምጣለች። እዚህ ቦታ ላይ መጠማት ያስፈልጋል። እኔ እግዚአብሔር የሚፈልጉትን የሚፈልግ ይመስለኛል። ማለት አንዳንድ ጊዜ እንዴት ነው ነገሮችን ዝም ብለን ፎር ግራንትድ የምንወስናቸው ነገሮች ይኖራሉ። የሆነ ነገር ስላለን አለን። በተለይ እንዴት ነው አንዳንድ አስተዳደግ ላይ ለምሳሌ ወላጆች ሁሉን ነገር ለልጅ እያቀረቡለት ሲኖር ሁሉ ነገር የሚገባው አድርጎ ሊቆጥር ይችላል። በቃ እንትንም ሁሌ ይሰጠዋል አለ፣ እንትንም አለ። ለፍቶ ማያገኛቸው ከሆነ ያ ልጅ እነሱ ምን ያክል ለፍቶ እንደሚያመጡት አይገባውም፣ ወይ ከዛ በፊት የከፈሉት ዋጋ አይገባውም። እና ሁሉን ነገር ይወስደውና መጨረሻ ላይ በእውነት እንደው ይቺ መጠማት የምትባለው ነገር ከውስጡ ትጠፋለች። በዓለም ላይ ባለው እንኳን ኑሮ ብንመለከተው ማለት ነው። እግዚአብሔርም እንደ አባት እኛን ሲያሳድገን ዝም ብለን እንድናደግ የሚፈልግ አይመስለኝም፣ ግን መጠማትን ከኛ የሚፈልግ ይመስለኛል። ለዚህ ሌላኛው ምሳሌ ሊሆን የሚችለው ነገር ጌታ ኢየሱስ የተናገረው ምሳሌ ነው። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያ ማንኳኩ ይከፈትላችኋል ብሎ ጌታ ኢየሱስ ተናግሯል። ያንን የተናገረበትን ኮንቴክስት ስንመለከተው ከላይ ጀምሮ የሚያነሳው ሀሳብ ስንመለከት አንድን ከጎረቤት እንጀራን ፍለጋ እንግዳ መጥቶብኛል ብሎ ለመቀበል የደን ሰው ነው የሚያሳየው። እና ጎረቤቱ ደግሞ መሽቶ በሩን ዘግቶት አልጋ ውስጥ ገብቶ ተኝቷል። እና ይህ ሰው መጥቶ በበር ላይ ያንኳኳ ሲጠይቀው እኔ አልጋ ውስጥ ገብቻለሁ በሬን ዘግቻለሁ ብሎ እየከለከለ ነው ግን ያ ሰው ግን መጨረሻ ላይ ግን አላቆመም ብሎን ሲነገረው ቀጠለበት የመፈለጉ በዛት ማለት ነው ይሄ ነገር ለሱ በጣም ኢምፖርታንት ነው ለሱ በጣም አስፈልጊ ነው ስለዚህ ዝም ብሎ ሊቷል ቻለ ስለዚህ ጨቅጨቆ ጨቅጨቆት መጨረሻ ላይ ያ ሰው ሊሰጠው ባይፈልግ እንኳን ይላል ጌታዩ ሲነገር ስለመጨቅጨቁ በዛት ግን ተነስተው ይሰጣዋል ብሎ ይናገራል ስለመጨቅጨቁ በዛ ከዛ በኋላ ምን ቀጥሮ ነው እናዛቀርቹም ይመጡት ደሙን ይሰጣቸዋል አለ ፈልጉ ታገኛላችሁ መዝገረ መንኮኩ ይከፈተላችሁ ብሎ ይናገርና እንግዲህ እግዚአብሔር ለሚለምኑት እንድታብዝቶ መንፈሱን አይስጣቸውም ብሎ ይናገራል ይሄ የመለም ይሄ መፈለግ ነገር የመጠማት ነገር በውስጣችን መኖር አለበት ስንጠማም ደሞ አንዳንድ ጊዜ ከሱ የሚመጡ ስጦታዎችን ልንጠማቸው እንችላለን ነገሮችን ከመንፈስ ቅዱስ ምን ልቀበል ቅድም ያነሳነው የኢንቴንሽንም ነገር ማብሮ የሚገባ ይመስኛል ከጀርባ ያለችው እሳቤ ምን አስበን ምንን ፈለገን ምን አስበን ምንን ጠየቀን መንፈስ ቅዱስን ስንጠማው እሱን ራሱን እንጠማው መንፈስ ቅዱስ ራሱን ማለት ነው እሱን ከፈለግነው እሱን ራሱን ከፈለግነው እኔ የጳውሎስ አሁንም ሰፊሊጵስዩስ ላይ ሲናገር የሚናገረው ቃል ቢሆንልኝ በሞቱ ለመስለው ፈልገኛለሁ ብሎ የሚናገረው ቃል አለ መመኘቱ ስንመለከተው የሆነ ነገር ለመሆን ሳይሆን ለእግዚአብሔር የሚሆነው ነገር ሁሉ ለመሆን ነው በቃ የተጠራውበትን ያንን ለመሆን ብሎ ነው ሲናገረው እዚህ ቦታ ላይ መንፈስ ቅዱስንም ስንፈልገው ልክ እንደዛ መሆን አለበት ብዬ አምናለሁ ራሱን መንፈስ ቅዱስን ስንፈልገው ራሱን መንፈስ ቅዱስን ከፈልግነውና መንፈስ ቅዱስን ካገኘነው በመንፈስ ቅዱስ ውስጥ ሌሎችንም ነገሮችም አብሮ ይመጣሉ ስጦታዎች ምንላቸው ነገሮች የኃይሉ መገ የመንፈስ ቅዱስ የኢየሱስ ፍሬዎች ናቸው በዛው ውስጥ የሚመጡ ናቸው የኢየሱስ ስጦታ ናቸው
ስለዚህ መንፈስ ቅዱስን አብዝቶ የሚጣማ ልብ በጣም ያስፈልጋል ልክ ነው እግዚአብሔር የሰዎችን ልብ አስጨንቆ ስጦታ አይሰጥም ጀንትል ነው መንፈስ ቅዱስ ራስ ጨዋ መንፈስ ስለሆነ መንፈስ ቅዱስ የሚጣማ የሚለው እንትንም እኮ ዮሐንስ 16ም ላይ እንዲጓጉም በሚያረግ ንግግር ነው ጌታችን የሚናገረው ቢሄድ ይሻላቸዋል እኔ ባልሄድ አይመጣም እሱ እኔ ቢሄድ ነው ለእናንተ በጣም የተሻለ ነው ስለዚህ መንፈስ ቅዱስ መምጣት በጣም የተሻለ አርጎ ሁል ጊዜ አብሯቸው ስለሚሆን በጣም የተሻለ አርጎ ነው በሚያጓጓ መንፈስ ነውና በጉጉት መንፈስ ቅዱስን መጠማት እውነት ነው በጣም አስፈላጊ ነገር ነው አሁን በተለይ በዚህ ዘመን ደግሞ በመንፈስ ቅዱስ ዙሪያ የሚደረጉ አንዳንድ ደስ ማነሰኝባቸው ወይ እግዚአብሔርን ማያስከብሩ ነገሮች እየበዙ ስለመጡ አንፎርቹኔትሊ ደግሞ ሚዲያው ይሄ በተሳሳተ መንገድ ያሉ ነገሮችንም አቅርቦ ስለሚያሳየን በጣም በጥሩ ሁኔታ መንፈስ ቅዱስን የሚለማመዱ ሰዎች አሉ ግን እሱ አይወጣም ብዙ ጊዜ አንዳንድ ጊዜ በጣም የሚደርሰን በጣም የተበላሸው ስለሆነ ከዚህ ሁሉ ጭቅጭቅ ብለን አፔታይታችን እንዳይዘጋ በጣም መጠንቀቅ አለብን ጽድቅን የሚራቡና የሚጠሙ ብፁዓን ናቸው እነሱ ነው ይጠግባሉና የተባሉና መንፈስ ቅዱስን መጠማት በዚህ ዘመን በጣም ያስፈልጋልና ይሄ የተሳሳተውን ብቻ ተቾች እንዳንሆን የተሳሳተውንና የተጣመመውን መተቸት አንድ ሆኖ ግን ተቾች ብቻ እንዳንሆን በጣም መጠንቀቅ መቻል ይኖርብናል የሚጠሙ የሚጠጡ ኤክስፒሪየንስ የሚያረጉ ጠጡ ተብሏል ማንንም የተጠማ ቢኖር ወደኔ ይምጣና ይጠጣ ብሏል ይሄን ስለመንፈስ ቅዱስ ነው የተናገረው ጌታችን እና ጠጡ ተብሏል መጠጣት መጠማት መራብ ይሄ ከኛ ይጣበቃል የሚለው አይ ቲንክ ወሳኝ ነገር ነው እሱ ነው እንግዲህ ያው በአጠቃላይ እንደው ሳማራይዝ ለማድረግ ያህል መንፈስ ቅዱስን መጠማት አለብን መንፈስ ቅዱስ የሚሰራቸውንም ነገሮች አይተናል ግን በጣም ያጎላ ነው ጊዜም ስለሌለን በጣም ያጎላ ነው መንፈስ ቅዱስና የሚሰጣቸውን ስጦታዎች ነው በዚህ በዮሐንስ ወንጌል ምዕራፍ 16 ግን ምዕራፍ 15ን መርሳት የለብንም የዚህ ሁሉ የመንፈስ ቅዱስ ለመመድ ዋናው መሰረት ግን የመንፈስ ቅዱስ ፍሬ መሆኑን መዘንጋት የለብንም የመንፈስ ቅዱስ የጸጋ ስጦታዎች ፍሬን በመደምሰስ የሚመጡ አይደለም ፍሬን እንድናፈራና ፍሬ ስናፈራ የሚመጡ ናቸው ብትወዱኝ ትእዛዜን ጠብቁ ነው ምዕራፍ 16ም ላይ በጣም አለ ምዕራፍ 15ም ላይ በጣም አለ ፍሬ እንድታፈሩ ሾምኳችሁ ነው ያንን ፍሬ ስናይ ወደታችሁ ወረድ ብለን ስናይ ፍቅር አለበት እግዚአብሔር መታዘዝ ህይወት ምትወዱን ከሆነ ተዛዘን ጠብቁ የሚል ኦቢዲየንት የሆነ ህይወት በጣም ወሳኝ ነው መንፈስ ቅዱስን በዘላቂነት ለመለማመድም ህይወት ወሳኝ ነው መንፈስ ቅዱስ የሚመጣበት መንገድ ደግሞ በህይወታችን ዲስፕሊን እንድናረግና የመንፈስ ቅዱስ ፍሬንም መርሳት እንደሌለብን
ደሙ የሚከለክሉ ናቸው እኮ እነዛ ፍሬዎች ካላፈራን ማለት ነው በምዕራፍ 15 ላይ ሲናገር በጣም ከገላትያ ጋር ምናልባት 18ንም ስንማር ገላትያንም እያነሳ ነው ነበር ገላትያ ምዕራፍ 5 ላይ የመንፈስ ፍሬ አለ እነዛ በሙሉ የሰውን ፐርሰናሊቲ ነው የሚያሳዩት ካራክተር ባህሪያት እና የባህሪ መበላሸት ወይንም ደግሞ የባህሪው ትክክል አለ መምጣት ለምሳሌ ስጋ ፍሬም አለ የስጋ ስራ አለ እዛው ታይ ፍሬ እንደውም አለ የሚለው ስራው አለ የስጋ ስራ በሙሉ ስንመለከተው ከመንፈስ ቅዱስ ስራ ጋር እንደውም አፍራሽ ነው አንድ ሰው እግዚአብሔር የጠራውን ጥሪ እንዳያፈጽመው የሚያደርግ ነው ለምሳሌ ኤፌሶን ምዕራፍ 4 ላይ ብንመለከት እረኞች አሉ እረኝነትን በትክክል ለመወጣት የስጋ ስራ መጀመሪያ መግደል ያስፈልጋል። የስጋ ስራ በማከል ከገባ አገልግሎታችንም ነው የሚያብላሽው። ፍሬ ብሎ የሚናገራቸው ደግሞ የመንፈስ ቅዱስን ስራ ደግሞ ይበልጥ የሚያጎሉ ናቸው። ፍቅር፣ ደስታ፣ ሰላም ብሎ ከኛም የሚወጡ ነገሮች ነው። ከዛ በኋላ የሚያሳያቸው ነገሮች በሙሉ በጎነት፣ ቸርነት፣ በቃ የዋህ መሆን፣ እነዚህ በእውነት እንደመለከታቸው የመንፈስ ቅዱስን ስራ የሚያጎሉ ናቸው። ሁሉ ጊዜ የመንፈስ ቅዱስ ፍሬ ለመንፈስ ቅዱስ ለስጦታዎች መሰረት እንደሆነ መርሳት የለብንም። ስጦታዎች እየተገለጡ ፍሬው ከህይወታችን ላይ ከጠፋ ምናልባት እንደ ጳውሎስ እኛም ደግሞ መታገል ሊኖርብን ይችላል። አንደኛ ቆሮንቶስ ምዕራፍ 9 ላይ መስለኛል እንደዚሁ ዝም ይያሮጥም እንደዚሁ እንደሚጋደል አልጋደልም ይልና ለእናንተ ከሰበኩኝ በኋላ ይላል እኔ ተጣልኩኝ እንዳልሆን ሰውነቴን ስጋን እየጎሰምኩት አስገዘዋለሁ ብሎ ይናገራል። ምንድነው ያውላ ማገልገል ይያለ ብዙ ነገሮች እየተሰሩ ያስተማርን ለሰው ቸረኛ እየሆነን እየሰበክን ትንቢት እየተናገርን ድንቅና ታምራት እየሆኑ ግን ከሰር ደግሞ ሲታይ ደግሞ ፍሬ የሌለን ሰዎች ከሆነን ያለ መሰረት የቆመ ቤት ነው ማለት ነው የሚሆንብን። በመሰረቱ ላይ ለንጻና ያስፈልገናል። ስለዚህ መንፈስ ቅዱስ የሚለው ነገር ስንመለከተው የእግዚአብሔርን ከማወቂያ ጋር ቃሉን ከማወቂያ ጋር አገናኝተን ማሰብ አለብን ማለት ነው። ኃይል በሚለው ብቻ አይደለም፣ የሆነ ኃይልን ለመሞላት ብቻ አይደለም መንፈስ ቅዱስ ማሰብ ያለብን፣ ወይ ደግሞ የሆነ ነገር ችግር ሲገጥመን ከችግሩ ለመውጣት ብቻ አይደለም፣ ፎስ ያስፈልገን ለመፎስ ብቻ አይደለም። ግን የእውነት ቃል የሆነውን ይሄን መጽሐፍ ቅዱስ ለማወቅ ስንፈልግም በዛ ውስጥ እንደውም ዋንኛው ምን ያለበት በህይወታችን ላይ ነው እሱ። በዛ ውስጥ ከመንፈስ ቅዱስ ጋር ህብረት ያስፈልገናል ማለት ነው እሱ። በሐዋርያት ሥራ ምዕራፍ 6 ላይ ከቁጥር 8 ጀምሮ እስጢፋኖስም ይላል ጸጋንና ኃይልን ተሞልቶ በህዝቡ መካከል ድንቅና ታላቅ ምልክት ያደርግ ነበር ብሎ ይናገራል። ኃይል አለ፣ ድንቅ አለ፣ ተአምራት አለ። ከዛ ግን ሲናገር ደግሞ ያለ ዕውቀት አይደለም ይሄ ሰው፣ አብሮ ደግሞ ዕውቀት አለ። የነጻው ጪዎች ከተባለው መክራብ ከቀሬናና ከእስክንድሪያ ሰዎች ከቂልኪያ ከእስያም የነበሩ አንዳንዶቹ ተነስተው ከእስጢፋኖስ ጋር ይከራከሩት ነበር ብሎ ይናገራል። እነዚህ ቦታዎችም ደግሞ የትምህርት ቦታዎች ናቸው። እነ እስክንድሪያ ስናነሳ በመክራቦቻቸው ብዙ የሚያነሳቸው ትምህርቶች አሉና የትምህርት ክርክር ነው ይዘው የመጡት። ቀጥሎ ሲናገር ምንድነው የሚለው ይከራከሩት ነበር ብሎ ይናገርና ይናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ አልቻሉ ብሎ ይናገራል። ምን ማለት ነው? የሆነ አይነት ኃይለ መጥቶ አፋቸውን ዘጋው አይደለም፣ ግን ይናገርበት የነበረውን የውቀት ልክ፣ ይናገርበት የነበረውን የጥበብ ልክ፣ ከመንፈስ ቅዱስ የነበረው መረዳት ትልቅ ነበር ይሄ ሰው። ስለዚህ ያንን የሚናገርበትን ያንን ጥበብ ያንን እውቀት መቋቋም አቃታቸው ነው። ለምንድን መንፈስ ቅዱስ በሰዎች ላይ ሲሞላ በዛው ስለም ይበብሰላቸው። መንፈስ ቅዱስ ስራው እንደም እየሰራ ሲሄድ እኛን እየሰራን አልኩኛ እያሳደገን እየሰራን ሲሄድ ቀደም በስጦታዎቹ ጭምር እንዳየነው ማለት ነው ወደ ማቹሪቲ ነው ሲያደርሰን። ያ ማቹሪቲ ውስጥ ያ በስለት ውስጥ የመግባታችን መገለጫው ምንድነው? የእግዚአብሔር ነገር እናውቃለን፣ እውነትን እናውቃለን። መናገር አለ ከኛ ዘንድም ማስተማር አለ ከኛ ዘንድም ማለት ነው።
ስለዚህ ማወቅ እንደ መንፈስ ቅዱስ አልባ ህይወት ተደርጎ መወሰድ የለበትም። ደግሞ በመንፈስ ቅዱስ የመንፈስ ቅዱስ የመሆንና በመንፈስ ቅዱስን መለማመድ ያለማወቅ ኤክስኪውዝ ተደርጎ መወሰድ የለበትም። መንፈስ ቅዱስን ነው መለማመደው እንጂ ባላውቅ ችግር የለም መባልም የለበትም። በመንፈስ የምትቃጠሉ ሁኑ እንደሚል መጽሐፍ ቅዱስ፣ በመንፈስ የምትሞሉ ሁኑ እንደሚል መጽሐፍ ቅዱስ እየተቀጣጠልን እናውቃለን፣ እያወቅን እንቀጣጠላለን። እሱ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ አብራችሁን ይሄንን እነኝና ሶስት ውይይቶች ለተከታተላችሁ ስቴል በጣም ብዙ ዝርዝር ነገሮች አሉት። በዝርዝር እናንተም ልታያቸው ትችላላችሁ። ግን እንደመነሻ ያህል መንፈስ ቅዱስን እንደ ማንነቱ እንድንጠማው እንደ ማንነቱ እንድንኖር ነው አንዱ ያየ ነው። እና የሚሰጣቸውንም ተግባራት አይተናል። መንፈስ ቅዱስ በህይወታችን የሚያከናውናቸውንም ነገሮች አይተናል። ኢየሱስን ማክበር፣ እግዚአብሔርን ከፍ ማድረግ፣ የእኛን ህይወት ደግሞ ወደ ፍሬ መምራት እንደሆኑ ለማየት ሞክረናል። ደግሞ በሚቀጥሉት በሚመጣው ሳምንት ጀምሮ ምዕራፍ 17 ጀምሮ ያለውን የዮሐንስ ወንጌል ጥናታችንን እንቀጥላለን። እግዚአብሔር ሁላችንን ይባርክ።